ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 2 2017 ዓ.ም ዝግጅታችን ጀመረ። ኢትዮጵያ የሰነድ መዋለ ንዋዮች ገበያ ይፋ አደረገች። በቡግና ወረዳ ከ78000 በላይ ሰዎች የእርዳታ እህል እንዳላገኙ ዞኑ አስታወቀ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮችና ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። አሉላ ከበደ ለዜናው እዚህ አጠገቤ ይገኛል። ከአቀናባሪ ኤልያስ አስማረ ጋር እያስተናገድኳቸው አመሻለሁ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰባሰቡት ዋና ዋና የዓለም ዜናዎች አሉላ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። በሎስ አንጀለሱ የሰደድ እሳት የሟቾች ቁጥር 10 ደረሰ። ኢትዮጵያ የአክሲዮን ገበያ አስተዋወቀች። የደቡብ አፍሪካ ፖሊስ ታግተው የነበሩ እርቃናቸውን ያገኛቸውን 26 ኢትዮጵያውያን መታደጉን አስታወቀ። በሁቲ አማጽያን የተመታው የነዳጅ ጫኝ መርከብ ደቅኖት የነበረው የብክለት ስጋት ማስቀረት መቻሉ ተነገረ። የሚሉት ይገኙበታል። ወደ ዝርዝሩ እናመራለን። በሎስ አንጀለሱ የሰደድ እሳት የሟቾች ቁጥር 10 መድረሱ ነው የተነገረው። በሺዎች የሚቆጠሩ ቤቶችን ያወደመውና እስካሁን ቁጥራቸው 10 የሚደርሱ ሰዎችን የገደለውን ሰደድ እሳት ለመቆጣጠር የእሳት አደጋ ሰራተኞች ዛሬ ለአራተኛ ተከታታይ ቀን እሳቱን ለማጥፋት በያዙት ብርቱ ግብግብ ቀጥለዋል። ለጊዜው ፍጥነቱን ቀንሶ የሚነፍሰው ነፋስ የከሰተውን መልካም አጋጣሚ በመጠቀም ውሃ የሚረጩ ሄሊኮፕተሮችን ጨምሮ እስከ ማለዳው ድረስ ሌሊቱን ሳያቋርጡ ስራቸውን መቀጠላቸውም ተዘግቧል። ከትላንቱ ጀምሮ እየቀነሰ የመጣው ቃጠሎ ይበልጥ በቁጥጥር ስር ሲውልና የእሳት አደጋ ሰራተኞች ፍርስራሹን ማንሳት የሚችሉበት ሁኔታ ሲፈጠር የሟቾቹ ቁጥር ከዚህም ሊጨምር ይሆን ይችላል ሲሉ ባለስልጣናቱ አስታውቀዋል። ፕሬዚዳንት ጆ ባይደን ሰደድ እሳትን ለመከላከል የሚወሰደውን የፌዴራል መንግስት ምላሽ አስመልክቶ ለመወያየት ዛሬ አርብ የሚመለከታቸውን ከፍተኛ ባለስልጣናቶቻቸውን ሰብስበው እንደሚያነጋግሩ ዋይት ሀውስ ገልጧል። በሌላ በኩል ባይደን ትላንት ከቀትር በኋላ በሰጡት አስተያየት በሎስ አንጀለስ የደረሰው ከመቼውም የከፋ ያሉት ቃጠሎ ሰደድ እሳትን ለመዋጋት የሚያስፈልገውን የፌዴራል መንግስቱን አቅምና ተጨማሪ የገንዘብ ድጋፍ ለካሊፎርኒያ መመደቡን አመልክተዋል። ፕሬዚዳንቱ ሲያስረዱም ገንዘቡ ለተጎጂዎች ለ180 ቀናት ጊዜያዊ መጠለያ፣ አደጋ የሚያስከትሉ ነገሮችን ከአካባቢው ለማስወገድ፣ ለፈጥኖ ደራሽ ሰራተኞች ደሞዝና ሕይወትን ለመጠበቅ የሚያግዙ ወጪዎችን ሙሉ በሙሉ ለመሸፈን ይውላል ነው ያሉት። በተያያዘ ሌላ ዜና የኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤት በትዊተር አማካኝነት ባስተላለፈው መልእክት እጅግ ከፍተኛ ውድመት ያደረሰ ያለው የሎስ አንጀለሱ ሰደድ እሳት በሰው ሕይወት የብዙ ሺዎችን መፈናቀል እንዲሁም በንብረትና በተፈጥሮ አካባቢ ላይ ያደረሰው ብርቱ ጉዳት ክፉኛ ያሳዘነው መሆኑን አመልክቷል። ኢትዮጵያ የአክሲዮን ገበያ ጀምራለች። ኢትዮጵያ ዛሬ አርብ የአክሲዮን ገበያ መጀመሯን ይፋ አድርጋለች። እርምጃው እየተዳከመ የመጣውን ኢኮኖሚዋን ነጻ ለማድረግ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከያዙት ጥረት የቅርብ ጊዜው ተደርጎም ተወስዷል። በአክሲዮን ገበያ የተመዘገበው የመጀመሪያው ኩባንያ መንግስታዊ ኢትዮ ቴሌኮም ሲሆን የተለያዩ ባንኮችና የመድን ኢንሹራንስ ኩባንያዎችን ጨምሮ በደርዘን የሚቆጠሩ ሌሎች ንግድ ተቋማትም በቅርቡ ይቀላቀላሉ ተብሎ ይጠበቃል። በ2010 ዓ.ም አገሪቱን የመምራት ስልጣን ከያዙ በኋላ በመንግስቱ ቁጥጥር ስር ያለውን ኢኮኖሚ ለነጻ ገበያና ለውጭ መዋለ ንዋይ አፍሳሾች ክፍት ለማድረግ ያላቸውን ፍላጎት ያመለከቱት አብይ እንደ አውሮፓውያን የዘመን አቆጣጠር ከ2020 እስከ 2022 በነበረው ጊዜ በሰሜን ኢትዮጵያ የተካሄደውን አስከፊ የእርስ በርስ ጦርነት ጨምሮ በሀገሪቱ እየተካሄዱ ያሉ ግጭቶችን ተከትሎ ዩናይትድ ስቴትስ በኢትዮጵያ ላይ የጣለችው ማዕቀብ የኢኮኖሚ ተሐድሶ እንደተባለው መሄድ ያለመቻሉ ተዘግቧል። የኢትዮጵያ መንግስት ባለፉት ቅርብ ወራት ውስጥ የውጭ መዋለ ንዋይ ለመሳብ በሚል በርካታ የኢኮኖሚ ተሐድሶ እርምጃዎችን መውሰዱ ይታወቃል። በቅርቡም የሀገሪቱ ፓርላማ የውጭ ባንኮች ኢትዮጵያ ውስጥ ቅርንጫፎችን እንዲከፍቱ የሚፈቅድ ሕግ አጽድቋል። ሆኖም ሕጉ የዓለም አቀፍ ኩባንያዎች ይዞታ እስከ 49% የሚሆነውን የአክሲዮን ድርሻ ብቻ እንዲይዙ ነው እገዳም ያደርገው። በሌላ ተዛማች ዜና የኢትዮጵያ መንግስት ባለፈው የጥቅምት ወር ያዘጋጀው የመጀመሪያው የኢትዮ ቴሌኮም አክሲዮን ሽያጭ እስከ 10% የሚሆነውን የአክሲዮን የመሸጥ ፍቃድ የሚሰጥ ነው። ኢትዮጵያ የሀገሪቱ መገበያያ የሆነው ብር የዶላር መግዣ ዋጋ በነጻ ገበያ እንዲወሰን የሚያስችል ከፍተኛ የምንዛሪ ዋጋ ማሻሻያ ለውጥ ባደረገች ባለፈው ሐምሌ ወር ይፋ መገለጹ አይዘነጋም። ይሁንና የኢትዮጵያ ብር የዶላር አቅም ይበልጥ መዳከም እየታየበት መጥቷል። ኢትዮጵያ ከ1967 የአጼ ኃይለ ሥላሴ መንግስት መውደቅና ማርክሳዊ ስርዓት ያራምድ የነበረው የደርግ ኢኮኖሚውን በመንግስት ቁጥጥር ስር ከዋለበት ጊዜ አንስቶ ባለፉት 50 ዓመታት ጊዜ ውስጥ የአክሲዮን ገበያ አልነበራትም። በደቡብ አፍሪቃ ፖሊስ ታግተው የነበሩ እርቃናቸውን ያገኛቸውን 26 ኢትዮጵያውያን መታደጉን አስታውቋል። ሕገ ወጥ አዘዋዋሪዎች እንደሆኑ በሚጠረጠሩ ግለሰቦች በአንድ ቤት ውስጥ ታግተው የነበሩ 26 ኢትዮጵያውያንን እርቃናቸውን ማግኘቱን ነው የደቡብ አፍሪካ ፖሊስ ዛሬ አርብ ያስታወቀው። ፍልሰተኞቹን ከማዳኑ በፊት 30 የሚሆኑቱ በተሰበረ መስኮት ሸልከው ሳያመልጡ እንዳልቀረም የገለጸው ፖሊስ በአካባቢው ተደብቆ ሊሆን እንደሚችልም አስታውቋል። በተደረገው ቅድመ ማጣራት 26ቱ ኢትዮጵያውያን ሳንድሪን ግሃም በተሰኘ ከጆሃንስበርግ በስተሰሜን ከሚገኝ መንደር መኖሪያ ቤት ውስጥ እርቃናቸውን ሆነው ማንነታቸውን የሚያመለክቱ ሰነዶች ሳይኖራቸው ታግተው ባሉበት ነው ፖሊስ ያገኛቸው። የተሰበረ መስኮትና አጥር የተመለከቱ ነዋሪዎች ሐሙስ ምሽት ላይ ለፖሊስ ጥቆማ ማቅረባቸውም ተገልጧል። በደረሰው ጥቆማ መሰረት የተንቀሳቀሰው ፖሊስ 15ቱን እርቃናቸውን እንደሆኑ ሲያገኝ፣ 11 የሚሆኑት ደግሞ ለማምለጥ ባደረጉት ሙከራ ሰውነታቸው በመቁሰሉ ወደ ሆስፒታል ተወስደዋል። በአጠቃላይ በቤት ውስጥ ተይዘው የነበሩት ኢትዮጵያውያን ፍልሰተኞች 60 እንደሚሆኑ የገመተው ፖሊስ ለምን ያህል ጊዜ ተይዘው እንደቆዩም ለጊዜው አይታወቅም ነው ያለው። 3 የሚሆኑት ኢትዮጵያውያን በሕገ ወጥ አዘዋዋሪነት ተጠርጥረው መያያዛቸውንም ፖሊስ አስታውቋል። ባለፈው ነሐሴ በዛው አካባቢ 80 ኢትዮጵያውያን ኢሰብአዊ በሆነ ሁኔታ ካለበቂ ምግብና የንጽህና ሁኔታ በአንድ ቤት ውስጥ ተዘግቶባቸው ማግኘቱን ፖሊስ አስታውሰዋል። በአፍሪቃ በኢንዱስትሪ የበለጸገችው ደቡብ አፍሪቃ የተሻለ ኑሮ ፍለጋ ሀገራቸውን ለቀው ለሚወጡ ፍልሰተኞች መስህብ መሆኗ ይታወቃል። በሁቲ አማጽያን የተመታው የነዳጅ ጫኝ መርከብ ደቅኖት የነበረው የብክለት ስጋት ማስቀረት መቻሉ ተነገረ። በየመን ሁቲ አማጽያን ጥቃት ከደረሰበት በኋላ ለበርካታ ሳምንታት ሲቃጠል የቆየው የነዳጅ ዘይት ጫኝ መርከብ ቀይ ባህር ላይ ከፍተኛ መጠን ያለው ብክለት እንዳያስከትል አሳድሮት የነበረውን ስጋት ማስቀረት መቻሉን አንድ የግል በጸጥታ ጉዳዮች ላይ የተሰማራ ተቋም ዛሬ አስታውቋል። 1 ሚሊዮን በርሜል መጠን ያለው ድፍድፍ የነዳጅ ዘይት ጭኖ በመጓዝ ላይ ሳለ እስራኤል በጋዛ የምታካሄደውን ጦርነት በመጻረር ዘመቻ የከፈቱት በኢራን የሚደገፉ ሁቲዎች ጥቃት የደረሰበት መርከብ እንዳያስከትል የተፈራውን ብክለት ማስቀረት መቻሉን የተገለጠው የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት በአደጋው ወቅት የፈሰሰው ነዳጅ እንደ አውሮፓውያን የዘመን አቆጣጠር በ1989 በአላስካ ደርሶ ከነበረው የኤክሶን ቫልዴዝ አደጋ በአራት እጥፍ ሊከፋ ይችላል ሲል ስጋቱን በጊዜው መግለጡም የሚታወስ ነው። አደጋውን ለማስቀረት ከአውሮፓ የባህር ኃይል ጋር የተሰማራው አምብሬ የተባለ ድርጅት አማጽያኑ ባጠመዱት ፈንጂ የተጎዳችውን መርከብ ለማስወገድ እሳቱን ለማጥፋትና የተረፈውንም ነዳጅ ዘይት ለማራገፍ ወራት እንደፈጀበት ተመልክቷል። በመጨረሻም ምንነቱ ያልተለየ ነገር ትላንት በኢትዮጵያ በሰማይ ላይ ሲንቀሳቀስ መታየቱን የሚጠቁም መረጃ ደርሶኛል ሲል የኢትዮጵያ ስፔስ ሳይንስ ሶሳይቲ አስታወቀ። ትላንት ከምሽቱ 1:30 አካባቢ በሀገሪቱ ደቡብና ደቡብ ምዕራብ ክፍሎች ሰብሰብ ያለና በከፍተኛ ፍጥነት የሚንቀሳቀስ ነገር ሰማይ ላይ መታየቱን የሚያመለክት ሪፖርት ደርሶኛል ሲል የኢትዮጵያ ስፔስ ሳይንስ ሶሳይቲ አስታውቋል። ድርጅቱ በፌስቡክ ገጹ ላይ ባሰፈረው ጽሑፍ በሰማይ ላይ የታየው ነገር የጠፈር ፍርስራሽ አካል አሊያም ፀሐይን ከሚዞሩት አነስተኛ አለት መሰል አካላት ወይም ሜትሮይድ ፍንካች ሊሆን እንደሚችል ግምት ያሳደረ መሆኑንም ጠቁሟል። ወደ ደቡባዊ የአገሪቱ ክፍል ወዳለ አቅጣጫ በከፍተኛ ፍጥነት በሰማይ ላይ ሲምዘገዘጉ እንደነበረም ደረሰኝ ካለው የቪዲዮ ምስል መመልከት መቻሉን ጨምሮ ገልጧል። የክስተቱ ምንነት በተጨባጭ ለመረዳት ሁኔታውን በቅርብ እየመረመረ መሆኑን ገልጦ የደረሰበትንም እንደሚያሳውቅ አመልክቷል። ክቡራትና ክቡራን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም
አሉላ ከበደን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 2 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ከአቀናባሪ ኤልያስ አስማረ ጋር እያስተናገድኳችሁ የማመሸው ስመኝሽ የቆየነኝ፣ የማህበራዊና የድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብራናለች። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። ዛሬ የሰነድ መዋለ ንዋዮች ገበያ ይፋ ያደረጉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ስኬታማ እንደሚሆን ተስፋቸውን ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው የካፒታል ገበያው ለሁለት ዓመት ተኩል ዝግጅት ሲደረግበት የቆየ መሆኑን ጠቅሰው ኢንቨስተሮች ስጋት ሳይገባቸው ሊሰሩ እንደሚገባም አሳስበዋል። በቦታው የነበረው ዘጋቢያችን እስክንድር ፍሬው ዝርዝር አለው።
ዛሬ ጥር 1 ቀን 2017 ዓመተ ምህረት ይፋ የተደረገውና ከ50 ዓመታት በኋላ ለመጀመሪያ ጊዜ የተቋቋመው የካፒታል ገበያ የኢትዮጵያ የሰነደ መዋለ ንዋዮች ገበያ ወይም በእንግሊዝኛ የኢትዮጵያ ሴኩሪቲ ኤክስቼንጅ የሚል ስያሜ ተሰጥቶታል። በአዲስ አበባ ሳይንስ ሙዚየም በተካሄደ ስነ ስርዓት የገበያውን ምስረታ ይፋ ያደረጉት ጠቅላይ ሚኒስትር አብይ አህመድ መንግስት የአገሪቱን ኢኮኖሚ በተለያዩ መስኮች ለመለወጥና ለማዘመን እየወሰደ ያለው እርምጃ አካል መሆኑን አብራርተዋል። ኢትዮጵያ ውስጥ የካፒታል ገበያ ለመጀመር ጊዜው አሁን መሆኑንም አስረድተዋል።
ሁለት ነገር ከግምት ማስገባት ጠቃሚ ይመስለኛል። የኢትዮጵያ ኢኮኖሚ ማለት በአፍሪካ ትልቁ አየር መንገድ የሚያንቀሳቀስ ኢኮኖሚ ማለት ነው። የኢትዮጵያ ኢኮኖሚ ማለት በአፍሪካ ትልቁ ቴሌኮም የሚያንቀሳቀስ ኢኮኖሚ ማለት ነው። የኢትዮጵያ ኢኮኖሚ ማለት በአፍሪካ የመጀመሪያው የሃይድሮፓወር ግድብ የገነባ ኢኮኖሚ ማለት ነው። እነዚህን አይነት ኩባንያዎች መጥራት የማይችላት እንኳን የካፒታል ማርኬት አላቸው።
የኢትዮጵያ የሰነደ መዋለ ንዋዮች ገበያ ወይም በእንግሊዝኛው የኢትዮጵያ ሴኩሪቲ ኤክስቼንጅ ይፋ የተደረገው የተለያዩ የመደላድል ስራዎች ሲሰሩ ከቆዩ በኋላ መሆኑን ጠቅላይ ሚኒስትሩ አስታውሰዋል። በሐምሌ 16 2013 የኢትዮጵያ የካፒታል ገበያ ባለስልጣን ራሱን የቻለ የህግ ሰውነት ያለው የፌዴራል መንግስት ተቋም ሆኖ በህዝብ ተወካዮች ምክር ቤት በአዋጅ መቋቋሙ ይታወቃል። ዝግጅቶች ሲደረጉ መቆየታቸውን የጠቀሱት ጠቅላይ ሚኒስትሩ ኢንቨስተሮች ስጋት ሳይገባቸው ሊሰሩ እንደሚገባም አሳስበዋል። የሰነደ መዋለ ንዋዮች ማለትም በተለምዶ የአክሲዮንና የቦንድ ሰነዶች የሚባሉት ለኢትዮጵያ አዲስ አለመሆናቸው በዛሬው ስነ ስርዓት ተገልጿል። በ1950ዎቹ የሰነደ መዋለ ንዋዮች ገበያ ተጀምሮ እንደነበርና የተለያዩ አክሲዮኖች ይሸጡ እንደነበርም ተመልክቷል። በካፒታል ገበያ አዋጁ በተደነገገው መሰረት በ25 በመቶ የመንግስት ባለቤትነትና በ75 በመቶ የግሉ ዘርፍ ባለቤትነት መቋቋሙ የተገለጸው የአሁኑ ገበያ ግን በ1950ዎቹ ከነበረው የተለየና ይበልጥ የተደራጀ መሆኑን የምጣኔ ሀብት ባለሙያው አቶ ክቡር ገና ይናገራሉ። ለውጤታማነቱ ግን የአገሪቱን ተጨባጭ ሁኔታ ከግምት ባስገባ መንገድ መተግበር እንዳለበትም አሳስበዋል።
ዋናው ችግር ግን ሌሎች ሀገሮች ያየነው ምንድን ነው? ለምሳሌ ኬንያ ጎረቤት ሀገርን ስንወስድ አጠቃላይ የኬንያ ስቶክ ኤክስቼንጅ ላይ የተመዘገቡ የሚባሉ ከሰባ ድርጅቶች ያነሱ ናቸው። ከነዛ ድርጅቶች ውስጥ ደግሞ ትልቅ እንቅስቃሴ የሚያደርጉ ዋናው ሳፋሪኮም ነው። ከአርባ ስልሳ በመቶ ድረስ ያለውን ገበያ ይቆጣጠረዋል። ሌሎቹ ደግሞ ባንኮች ናቸው። ከዛ ውጭ ያለው በጣም ትንሽ እንቅስቃሴ የሚያሳይ ነው። ይሄ ማለት ምንድን ነው? ሊኩዲቲው በጣም የደከመ ሆኖ ነው የሚታየው። ስለዚህ እነዚህ ችግሮች እንዳሉ ሆነው የበለጠ ተጠቃሚ ለልማት ተጠቃሚ ለማድረግ የሚያስፈልግ ከሆነ የፈረንጆቹን የስቶክ ኤክስቼንጅ ፕሪንስፕል እና ፍሬም በተወሰነ መልኩ መለወጥ መቻል አለበት። ለሀገራችን ሊጠቅም፣ አነስተኛ ድርጅቶች ሊጠቅም በሚችል መልኩ ደግሞ ባንዴ ዝም ብሎ በስፋት መጀመር ሳይሆን እያደገ ሊሄድ በሚችል መልኩ ቢከፈት የተሻለ ይሆናል ብዬ ነው የምገምተው።
ደረጃ በደረጃ ማለት ነው።
ደረጃ በደረጃ።
ስለዚህ የውጮቹ መቀየር አለበት ሲሉ በተለመደውም አሰራር እስካሁን ዓለም በሚጠቀምበት ሳይሆን ከሀገሪቱ ተጨባጭ ሁኔታ ጋር በተጣጣመ መንገድ መተግበር አለበት ነው።
በትክክል። ምክንያቱም ሀገሪቷን በተፈልገው በአብዛኛው ኤክስፖርት ሊደረግ የሚችሉ ስራዎች ላይ እነሱ ደግሞ በአብዛኛው አሁን በቀላሉ ሊመጡ የሚችሉት ያው ከእርሻ ጋር የተያያዘ በመሆኑ እርሻን እንዴት ነው ማስፋፋው? የእርሻን ድርጅት እንዴት ነው ወደ ገበያ ወደ ስቶክ ገበያ መጥቶ እሱም ሊጠቅም ድርጅቱም ሊስፋፋ የሚችልበትን በተለይ በማኒፋክቸሪንግ የሰርቪስ አገልግሎቶችም ሊመጡ የሚችሉ
የሀገሪቱ የጸጥታ ሁኔታ መሻሻልም ትኩረት ሊሰጠው የሚገባ ጉዳይ መሆኑን የምጣኔ ሀብት ባለሙያው ጠቁመዋል። በተለይ የውጭ ኢንቨስተሮችን ከመሳብ አንጻር ሁኔታው ተጽዕኖ ሊያሳድር እንደሚችል ነው የጠቀሱት። የኢትዮጵያ የሰነደ መዋለ ንዋዮች ገበያ ከፍተኛ የኢንቨስተሮች ተሳትፎ የታየበት የካፒታል ማሰባሰብ ስራ ሰርቷል ሲሉ የተቋሙ ኃላፊዎች ተናግረዋል። ይህም የኢንቨስተሮችን መተማመንና ያለውን የገበያ አቅም ማሳያ ነው ብለዋል። ወጋገን ባንክ ዛሬ ይፋ በተደረገው የኢትዮጵያ የሰነደ መዋለ ንዋዮች ገበያ የተመዘገበ የመጀመሪያው ድርጅት መሆኑን በመድረኩ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈላችሁን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በሰሜን ወሎ ዞን ቡግና ወረዳ የተከሰተውን ድርቅ ተከትሎ አስቸኳይ የምግብ እርዳታ ያስፈልጋቸዋል ከተባሉ 109,000 ሰዎች ውስጥ እስካሁን ማድረስ የተቻለው ለ27,000ዎቹ ብቻ እንደሆነ የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት አስታወቀ። በወረዳው ከ16,000 ኩንታል በላይ እርዳታ ህል እንደሚያስፈልግ ለመንግስትም ሆነ ለረጂ ድርጅቶች ማሳወቃቸውን ለአሜሪካ ድምጽ ያስታወሱት የጽሕፈት ቤቱ ኃላፊ አቶ አለሙ ይመር እስካሁን በመንግስት በኩል ወደ ስፍራው የተላከው 4,000 ኩንታል ብቻ እንደሆነና ከሌሎች ረጂ ድርጅቶች የተገኘው ደግሞ 1,500 ኩንታል ብቻ መሆኑን ገልጸዋል። በዚህም ከ78,000 በላይ ምግብ ፈላጊ የወረዳው ነዋሪዎች የእርዳታ እህል በመጠባበቅ ላይ ናቸው ብለዋል። የአሜሪካ ድምጽ ያነጋገራቸውና የአይና ቡግና ከተማ ነዋሪዎች የእርዳታ እህል ወደሚከፋፈልበት ስፍራ በየቀኑ ቢሄዱም እህል እንዳላገኙ ነግረውናል። ከአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽንና ከፌዴራል አደጋ ስጋት ስራ አመራርና ኮሚሽን መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይህ በእንዲህ እንዳለ በሰሜን ወሎ ዞን ዋድላ ወረዳ 03 ቀበሌ ቀጭኔ ተብሎ በሚጠራው ጎጥ ትላንት ሐሙስ የ54 አርሶ አደሮች ሰብል በቃጠሎ መውደሙን የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ዛሬ አመሻሹን ለአሜሪካ ድምጽ ገልጿል። አስቴር ምስጋናው ናት ጉዳዩን የተከታተለችው።
በሰሜን ወሎ ዞን ቡግና ወረዳ የተከሰተውን ድርቅ ተከትሎ ያጋጠመውን የምግብ እጥረት ለመቆጣጠር ከመንግስትና መንግስታዊ ካልሆኑ ድርጅቶች ወደ ስፍራው የተላከው የምግብ እርዳታ በቂ አለመሆኑን የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ አለሙ ይመር ለአሜሪካ ድምጽ ገለጹ።
ያው በመንግስት በኩል ባለፈው በተነጋገሩ መሰረት ሪሾርሾር እንደሚጓጓዝ ነው የተነጋገር ነው። ያንንም መሰረት ተደርጎ በመጀመሪያው ዙር ላይ 4,100 ኩንታል ወደ ወረዳ የገባበት ሁኔታ ነው ያለው። ከዛ በኋላ ግን በአመልድ በኩል እርዳታው እንደሚገባ ነው እየተሰጠን ያለው። ያን ደግሞ ታርጌቲንግ አለው ማለው ቀበሌ ድረስ ብዙ ጊዜ ነው የሚፈጀው እና በዚህ ህብረተሰብ ደግሞ አስቸኳይ የሆነ ምላሽ የሚፈልጉ ወደ 70% የሚሆነው ህብረተሰብ አሁንም ሌሎች እርዳታው አልደረሰውም እና አስቸኳይ ቃል በመሰረት በተነጋገርና በጠየቀው መሰረት የክልሉ መንግስት የሚመለከተው ወዲሽ ጋር ተጠይቆ አስቸኳይ ድጋፍ መግባት አለበት የሚል ሀሳብ ነው ያለን።
በአይና ቡግና ከተማ እርዳታ በሚሰጥበት ስፍራ ላይ በየቀኑ የሚሰበሰበው ህዝብ የመጣ እርዳታ እንዲሰጠው ጥያቄ ሲያሰማ እንደሚውል የከተማዋ ነዋሪ ወይዘሮ እታለም ወዳጄ በስልክ አሰምተውኛል።
ቀጣይ ደግሞ ሲመጣ ትመዘገባላችሁ የተባለ ነው። አሁን ወር የሚለው አይሰነሽም ጫጫቱ Thank you.
አቶ ወርቁ ዘገይ ባለፈው አመት ከኦሮሚያ ክልል ተፈናቅለው ወደ ተወለዱበት ቀይ ልጆቻቸውን ይዘው አይና ቡግና ከተማ እንደገቡ ይናገራሉ። ዘመድ በሰጣቸው መሬት ላይ አርሰው ኑሯቸው መቀየር ቢያቅዱም በተከሰተው ድርቅ ምክንያት ያሰቡት አልተሳካም። እርዳታ ለመቀበል ቢመዘገቡም ከሁለት ሳምንት በላይ እንደሆናቸው ገልጸዋል።
እርዳታ እንግዲህ መቀየር የተባለ ተመዝግበን ተቀምጠናል። 3 ሳምንት ነው አዛንስቶ እስካሁን ገና በወረፋ ተመዝግበን ገና እየተሰጠ ስለሆነ ለእኛ ሀኛ ላይ እንትን ሲል በቃ ገና አልደረሰንም። በየቀኑኑ እንባላለን፣ ሀኛ ጋር ሲደርስ እንትን ያል በየቀኑኑ እንባላለን። ሰው በዛ ምን ያህል ይድረሰን? ሰው በዛ፣ ሰው ይበዛል። በቃ ምኑን ይድረሰን?
ከሀያ ቀን በፊት የሰሜን ወሎ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ አለሙ ይመር ወረዳው በፋኖ ታጣቂዎች ስር በመሆኑ ለተከሰተው የምግብ እጥረት መንግስት በቶሎ ምላሽ መስጠት አልቻለም ብለው ነበር። የአካባቢው የሀገር ሽማግሌዎችና የሃይማኖት አባቶች ባደረጉት ጥረት ከ110,000 በላይ ለሆኑ ሰዎች ከ16,000 ኩንታል በላይ የእርዳታ እህል ወደ ስፍራው እየተጓጓዘ መሆኑን ለአሜሪካ ድምጽ መናገራቸው ይታወሳል። አቶ አለሙ እስካሁን ወደ ወረዳው የደረሰ ሰውን የእርዳታ እህል በቁጥር ሲገልጹ
109 በ15 ኪሎ 16,000 ኩንታል ነው። ግን አሁን የገባው የ4100 ኩንታል ነው። ወደ 78,000 ምናምን አካባቢ አሁን የሚቀራ ህብረተሰቡ የጠበቀው ብዙ ነገር ነው። በመንግስት በኩልም ቢሆን በኤንጂኦ የመጀመሪያ አካባቢ በተነጋገረውና በጠየቀው በተግባባነው ልክ በማህበረሰቡ ከማስገባት አንጻር አሁን ባለው ሁኔታ ችግሮች ለመሆን እየገባ።
ሌላው በአይና ቡግና ከተማ ነዋሪ መሆናቸውን የገለጹልን አቶ አበጀ ወዳጄ የተባሉ የሶስት ልጆች አባት የእርዳታ እህል ለማግኘት ደጅ እየጠኑ መሆኑን ገልጸውልናል።
እርዳታው ከመጣ በኋላ እርዳታ ተመዘገበ የጃዲያ መዝገብ ተብሎ ማለት ነው ተሰጠ። የጊዜ ፊቱ መጋዘን ላይ አራግፉትም መኪናው ይገባንም በዛው መዝግቡ የዲያዲያውን ደውሎ ሲሰጥ ከዛ በኋላ እኔም ዲያንን እያለነው ሰው እንትን የሚምሸው ማለት ነው ያለው እንደ ከተማው ነው ያልደረሰው ማለት ነው። በየ16 ቀበሌው ደግሞ እንዲው አልደረሰው እንደዚህ ይቆሟል።
የከተማዋ ነዋሪ ወይዘሮ እታለም ወዳጄም እርዳታ ፈላጊ ነዋሪ ሲጉላላ ነው የሚውለው ብለዋል።
ህዝቡ አልደርሰው አለ በቃ ያው በዛ ያው እየተተራመሰ ነው። ወደ እንደገባ ነው የሚሰጠው። በመሰረቱ አያድርም እዚህ ከመኪና ላይ ነው የሚወርደው።
የእርዳታ እህል እንዲገባ መንግስትንና የፋኖ ታጣቂዎችን ለማስማማት በወረዳው ከተመረጡት 18 የሀገር ሽማግሌዎች፣ የሃይማኖት አባቶችና ከሌሎች የህብረተሰብ ክፍሎች መካከል አንዱ የሆኑት ቄስ ገብረ እግዚአብሔር ዝናቤ ዛሬ ለአሜሪካ ድምጽ እንደተናገሩት በመንግስትም ሆነ በረጅ ድርጅቶች የተላከው ድጋፍ አነስተኛ መሆኑን ገልጸው በወረዳው ውስጥ 3 የእርዳታ እህል ማከፋፈያ ጣቢያ ያለ ሲሆን እስካሁን የመጣው ከወረዳው ዋና ከተማ አይና ቡግና ባለው ጣቢያ ላይ ብቻ ነው። ሩቅ ቀበሌ ያሉ ተረጂዎች የሚያገኙበት እድል እስካሁን አልተመቻቸም ብለዋል።
አይና ማሰራጫ ጣቢያ ድረስ ነው የታዘዝነው እያሉ ሹፌሮችና የረጅ ድርጅት የሚልካት ሹፌሮችና መኪናዎች አይና እየዘረገፉብን እየተመለሱ ነው የሚል ነገር ነው መልስ የተሰጠን ነው። በቀደም ደግሞ በ28 እዛ ተሰባሰብን ስለነበር ላሊበላ ለምንድን ነው የሚሆነው? ዞሮ ዞሮ ህዝቡ ሊረዳና ችግር ሊወጣ ከሆነ 80 ኪሎ ሜትርና 90 ኪሎ ሜትር ተጉዞ መጥቶ ደካማ እህል መውሰድ ይችላል ወይ? እስካሁን እኳ ነዚያ ሲረዳ የነበረ ጋፍኛውን በችግር ጊዜ ለምንድነው አይና እያራገፉት የሚመለሱት የሚለውን አንስተን ገምግመናል። አሁን በ5-6 ቀበሌዎች ላይ ነው በላይ ሀላይሀ ከተማው ባሉት ወደ ላይ ወደ ደጋዋ እዛው አይና ላይ ባሉት አይና ዙሪያ ባሉት 5-6 ቀበሌዎች ላይ ነው እየተሰራጨ ያለው እንጂ ወደ 10 ቀበሌ የሚሆነው ወደ ታች ነው ያለው። አይደለም እህል ማግኘት እህል አልገባለትም ገና። አዎ ቃል በተገባው ልክ ቀርቶ ምንም ጤና ነው አልገባም።
የቡግና ወረዳ ጤና ጽህፈት ቤት ኃላፊ አቶ ገብረ መስቀል አለሙ ከሳምንት በፊት ለአሜሪካ ድምጽ እንደተናገሩት በወረዳው በተከሰተው የምግብ እጥረትና በጸጥታ ችግር ምክንያት ከ7000 በላይ ከአምስት ዓመት በታች የሆኑ ህጻናት፣ ከ3000 በላይ ደግሞ ነፍሰ ጡር የሚያጠቡ እናቶች በተመጣጠነ ምግብ እጥረት ተጋላጭ መሆናቸውን በጤና ተቋማት መረጋገጡን ጠቅሰው ነበር። ቁጥሩ ከተገለጸ በኋላ በተለይ የተባበሩት መንግስታት ህጻናት መርጃ ድርጅት ዩኒሴፍ እና የዓለም የምግብ ፕሮግራም ወደ ወረዳው 2801 ካርቶን አልሚ ምግቦች፣ 75 ካርቶን ብስኩት፣ 175 ቆርቆሮ ወተትና 2485 ካርቶን የተለያዩ የህክምና መድኃኒቶች ወደ ወረዳው ገብቶ ለእናቶችና ህጻናት እየተሰራጨ ይገኛል ብለዋል። ይህ ግን በቂ አለመሆኑንና ተጨማሪ እንደሚያስፈልግ ተናግረው ነበር። ተጨማሪ መረጃ ለማግኘት ዛሬ በእጅ ስልካቸው ላይ ደጋግመን ብንደውልም ስልኩ ባለመነሳቱ ምክንያት ሀሳብ አስተያየታቸውን ማካተት አልቻልንም። ከአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋው ባታብል እንዲሁም ለፌደራል አደጋ ስጋትና ስራ አመራር ኮሚሽን የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ ዶክተር አለማየሁ ወጫቶ የእጅ ስልክ ላይ ደጋግመን ብንደውልም ስልኩ ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ታህሳስ 11 ቀን 2017 ዓ.ም በፌስቡክ ገጹ ባወጣው መግለጫ በቡግና ወረዳ የምግብ እጥረት ቀውስ ስለመኖሩ የወጡ ሪፖርቶችን እየተከታተለ መሆኑን አመልክቷል። ሁኔታውን መከታተላችንና መገምገማችን እንቀጥላለን ያለው መግለጫው ቀውሱ መወገዱን ለማረጋጋት እንደሚሰራም መጥቀሱ ይታወሳል። ይበንዲ እንዳለ ትላንት ጥር 1 ቀን 2017 ዓ.ም በዋድላ ወረዳ 03 ቀበሌ ሰብል መቃጠሉን የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት አቶ አለሙ ይመር አመሻሹን ለአሜሪካ ድምጽ ገልጸዋል። ቃጠሎ የደረሰው ቀጭኔ ተብሎ በሚጠራው ጎጥ ላይ ሲሆን በቃጠሎው የ52 አርሶ አደሮች ሰብል መውደሙን ገልጸዋል።
የችግሩ መነሻ በጥንቃቄ ጉድለት ነው። ህፃን ልጅ ማሳው ዙሪያ በተከመረው ክምር እሳት ወደ ምርቱ ሄደውና ወረን ወደ 52 አርሶ አደሮች በአባዋራ ደረጃ ጉዳት ደርሶባቸዋል። በቤተሰብ ደረጃ ስናየው ደግሞ ወደ 260 የሚሆኑ ቤተሰቦች ችግሩ የተከሰተበት አግባብ ነው ያለው። በገንዘብ ደረጃ ይሰላ የወደመው ንብረት ወደ 19 ሚሊዮን ብር አካባቢ የሚሆን ንብረት የወደመበት ሁኔታ እንዳለ ወረዳው ጽሕፈት ቤት የሰጠው ከሰባት ወር ከስምንት ወር በፊት የተፈጠሩ ችግሮች ነበሩ። በቀበሌ ደረጃ አንድ ቤት ሁለት ቤት በምርትም የተወሰነ ቃጠሎዎች ነበሩ አልፎ አልፎ እና የእነዚያ ሁላ ቀበሌዎች ተደምሮ ነው። ዛሬ ግን የሚመለከተው ቲም ሄዶ ቦታው ድረስ አረጋግጦ ትናንት የተፈጠረው አንድ ቀበሌ 03 ቀበሌ እንደሆነ ወረዴ አረጋገጥነ።
ትላንት በደረሰው የሰብል ቃጠሎ ከ19 ሚሊዮን ብር በላይ የሚገመት ሰብል መውደሙን አቶ አለሙ አረጋግጠዋል። ለአሜሪካ ድምፅ አስቴር ምስጋናው።
ከአማራ ክልል ወደ ትግራይ ክልል ስናልፍ ደግሞ በትግራይ ክልል የጤና ባለሙያዎች ፍልሰት እየጨመረ ነው ሲል ያስታወቀው የክልሉ የጤና ባለሙያዎች ማህበር በክልሉ የቀጠለውን የፖለቲካ አለመረጋጋትና የኢኮኖሚ ችግር በምክንያትነት ጠቅሷል። የማህበሩ ፕሬዚዳንት ዶክተር ፍስሐ አሸብር ለአሜሪካ ድምጽ እንደገለጹት በየወሩ ከ80 በላይ የጤና ባለሙያዎች ክልሉን ለቀው እየሄዱና በክልል ውስጥም የስራ ዘርፍ እየቀየሩ ናቸው ብለዋል። የክልሉ ጤና ቢሮ በበኩሉ የጤና ባለሙያዎች በስራቸው ላይ የሚቆዩበትን እድል ለማመቻቸት የሚያስችል ውሳኔ ለመወሰን ጥናት እየተካሄደ መሆኑን አመልክተዋል። ሙሉጌታ ጽባ ተጨማሪ አለው።
የትግራይ ክልል የጤና ባለሙያዎች ማህበር ፕሬዚደንት ዶክተር ፍስሐ አሸብር ለአሜሪካ ድምፅ እንደገለጹት በፕሪቶሪያው ከተፈረመ ግጭት በዘላቂነት የማቆም ስምምነት በኋላ በክልሉ በአንድ ዓመት ውስጥ ከ900 በላይ የጤና ባለሙያዎች ትግራይ ክልልን ለቀው ሄደዋል፣ እንዲሁም ዘርፍ ቀይረዋል ብለዋል። ባለፈው ዓመት ማህበሩ ከሌሎች ተቋማት ጋር በመሆን ባካሄደው ጥናት 86 ስፔሻሊስት ሐኪሞች፣ 186 ጠቅላላ ሐኪሞችና ከ500 በላይ በጤና ኬላ የሚሰሩ ባለሙያዎች ከክልሉ ጤና ዘርፍ እንደወጡ ተረጋግጧል ብለዋል። ይህ የባለሙያዎች ፍልሰት በአሁኑ ጊዜ ተጠናክሮ መቀጠሉ ዶክተር ፍስሐ ተናግረዋል።
ዋናው አሁን እዚህ ልስነ ኢኮኖሚ ነው። በተለይ ታች ያለው መዋቅር ዋናው ኢኮኖሚ ነው። ማለት ትግራይ ውስጥ ያለ ስራን እየቀየረ ያለ ላይ ያለ ግን ሁለቱ ነው። አንድ ኢኮኖሚ ነው፣ ቀጥሎ ደግሞ የሰላም ስሜት አይሰማው። ፖለቲካ በጣም ተላሽቷል። የትግራይ ፖለቲከኞቹ ቁመው ለህዝብ የሚሆን ነገር ሊያስቡ በጣም ነው የተቸገሩ መሆን ያልነበረበት ማለት ነው። አማራጭ ወዳለው እየሄደ ያለና አሁን ተጠናክሮ እየሄደ ያለ ነው። ለምሳሌ 900 በአንድ አመት ከሆኑ 75 ሰዎች በአንድ ወር ይሄዱ ነበር ማለት ነው። አሁን ግን ከ80 በላይ ሪፖርት እየመጣ ያለ ከ80 በላይ በወር ባለሙያ ወይ ከሀገር እየወጣ ነው ወይ ደግሞ ስራው ሌላ ስራ እየቀየረ ነው ያለ።
የጤና ባለሙያዎቹ የሚከፈላቸው ደሞዝ ማነስ፣ በጦርነቱ ጊዜ ያልተከፈላቸው የ17 ወራት ደሞዝ ጥያቄ አለመመለስና በክልሉ ያለው የፖለቲካ አለመረጋጋት የባለሙያዎቹ ፍልሰት ምክንያት እንደሆኑ ዶክተር ፍስሐ ተናግረዋል።
የሚያስፈራኝ ነገ ትግራይ የጤና ባለሙያ የሌላት ትግራይ እንዳትሆን በጣም ነው የምፈራ። መንግስት ቆሞ ተገብራዊ የሆነ እርምጃ ካልወሰደ በጣም አደገኛ የሆነና ማህበረሰብ አሁን በጣም በወረርሽኝ እየተሰቃየ ነው። ባለፈው የኮሌራ ወረርሽኝ ነበር። ድሮ እኮ በ15 ቀን በ20 ቀን እንቋጠሮ ነበር። አሁን ለወራት ነው እየቆየ ያለ። ናታች ያለ መዋቅር የጤና ስርዓቱ እየተዳከምናለን። ይሄኛው ደግሞ የሰው ኃይልን ዋናው የሰው ኃይል ከሌለ በጣም አስቸጋሪ።
በከፍተኛ የሀገር ሀብት የተማሩ ባለሙያዎች ህዝባቸው እንዲያገለግሉ የኢኮኖሚ ችግር እንዲፈታና የክልሉም አመራር ፖለቲካዊ ሽኩቻውን ትተው የህዝብ ጥያቄ መፍታት አለባቸው በማለት ዶክተር ፍስሐ አክለዋል። በትግራይ ክልል ጤና ቢሮ የማከም ቡድን አስተባባሪ ዶክተር ቴድሮስ ጎበዛይ በክልሉ ባለፈው ዓመት በተካሄደ ጥናት 78 በመቶ ባለሙያዎች ክልሉን ለቀው ለመውጣት ፍላጎት እንዳሳዩ ታውቋል ብለዋል።
ጦርነቱን ተከትሎ ያመጣውም ኢፌክት ነው። ወደ 81 በመቶ የሚሆኑ ደግሞ ሳይኮሎጂካል ትሮማ ወይም ሰው አንተ ልታክመው መጥቶ አንተ ጋር እውቀቱ ያለ ስኪሉ ያለ ማገዝ እየቻልክ ግን መድኃኒት ስላጣህ ብቻ አንዳንድ ነገሮች ስላልተሟሉ ብቻ ስታግዘው ወይም እጅ ላይ የሆነ ነገር ሲሆን ያጋጠመ ትራውማ አይነት ማለት ነው። ከዚካሪስ ትራውማ የሚባል ወደ 81 በመቶ የሚሆኑ ያንን ስስቴን አድርጓል። ና ይህ ሁሉ ተደምሮ ወደ 78 አካባቢ ኢንቴንሽን እዚ ያለው ያው ያልሄደውም ስላልተመቻቸለት ነው እንጂ የመሄድ ፍላጎት እንዳለው ነው የሚያሳየው።
የጤና ባለሙያዎቹ በክልሉ እንዲቆዩ ለማድረግ ስፔሻሊስት ሐኪሞች ወደ ተለያዩ የክልሉ አካባቢዎች በየጊዜው እየተጓዙ እንዲያገለግሉ በማድረግ ተጠቃሚ የሚሆኑበት መንገድ ጥረት እየተደረገ ነው ብለዋል። በተጨማሪም በቀጣይ ባለሙያዎቹ የመሬትና ሌሎች ጥቅሞች ሊያገኙበት የሚችሉ መንገዶች ለማመቻቸት ጥናት በቢሮው እየተሰራ እንዳለ አስረድተዋል። በአሁኑ ጊዜ የጤና ባለሙያዎቹ ፍልሰት እየቀጠለ ነው ተብለው በማህበሩ የተገለጸው አስመልክቶ የጠየቅናቸው ዶክተር ቴድሮስ ያለበት ደረጃ ለማወቅ ተጨማሪ ጥናት ያስፈልጋል ሲሉ ምላሽ ሰጥተዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
ከሀገር ውስጥ ዘገባዎች ወጣ ብለን ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ በሎስ አንጀለስ አካባቢ የቀጠለው የዱር እሳት እስካሁን የአስር ሰዎችን ሕይወት የቀጠፈ ሲሆን 10,000 የሚሆኑ ቤቶችን አውድሟል። አንዳንድ መንደሮችን ወደ አመድነት የቀየረው የዱር እሳት በአሜሪካ ሁለተኛ ትልቅ ከተማ በሆነችው ሎስ አንጀለስ የፈጠረው ውድመት የዱር እሳት በተለመደባት ከተማም እጅግ አስደንጋጭ ሆኗል። ባልደረባችን ጽዮን ግርማ አንድ በሆሊውድ የሚኖሩና የንግድ ቤቶች ያሏቸው ትውልደ ኢትዮጵያዊት አግኝታ አነጋግራለች። ወደዛው ንለፍ።
በጣም አመሰግናለሁ ወይዘሮ ትግስ ፈረደ። እንግዲህ በሎስ አንጀለስ አካባቢ በብዙ ስራ ይታወቃሉና አሁን እንደሰማነው የካሊፎርኒያ ሰደድ እሳት እዛ አካባቢ ያለውን ቤቶች እያቃጠለ መሆኑን ከዜና እየተመለከትን ነው። እዛ አካባቢ ያላችሁ ኢትዮጵያውያን እንዲሁም ኤርትራውያንም አሉ፣ እንዴት እየሆናችሁ ነው? ብዙ ኢትዮጵያውያኖች አሉ ወይ በአካባቢው?
አዎ፣ ብዙ ኢትዮጵያዊ አለ። ያው ማለት እንግዲህ በአጋጣሚ ያለውበት ቢዝነስ ብዙ ኢትዮጵያዊ ባይኖርም በሌላ በኩል የተቃጠሉ ቦታዎች አሉ። በዛ አካባቢ ግን ኢትዮጵያውያኖች እንዳሉ አውቃለሁ። እኔ ያለውበት ሀሊውድ አካባቢ ግን ያው እስካሁን እኔ ብቻ ነኝ እዛ አካባቢ ያለሁት።
እናንተ ያላችሁበት አካባቢ እሳት ደርሷል?
በአጋጣሚ አሁን ኢቫኪዌት አርጉ እየተባለ ነው። እንደውም አሁን ያው ድምፅ ሰሚ ይሆናል፣ የውጡ ምልክት ማለት በቃ አለርት እየላኩ ማለት ነው። አሁን ከአካባቢው ውጡ እያሉ ነው። እንግዲህ ነገም እንደሚፈጠር አላውቅም። እስካሁኑ እንግዲህ ያው
ስንት ሱቆች ነው ያሉት? የት አካባቢስ ናቸው ሱቆቹ ያሉት?
ሱቆቼ ሆሊውድ አካባቢ ናቸው። ሁሉም ሱቅ ያለኝ ወደ 3 ሱቅ ነው ያለኝ።
ሆሊውድ አካባቢ ሲሉ አንድ አካባቢ ማለት ነው ሶስቱም?
አዎ፣ አንዱ ሆሊውድ፣ አንዱ ዌስት ሆሊውድ፣ ከዛ ደግሞ ነክስቱ እዛው በበርሊ ሂልስ ሚል አለ። እዛው አካባቢ ናቸው ሁለቱ ሶስቱም። የአምስት ደቂቃ ወይም የሶስት ደቂቃ ድራይቪንግ ነው ልዩ ቅርበታቸው።
ስለዚህ ሁሉም ጥሩ ሁኔታ ላይ ናቸው? ሁሉም ምንም ችግር አልገጠማቸውም?
እስካሁን የገጠማቸው የለም።
መኖሪያ ቤትስ? መኖሪያ ቤቶትስ የት አካባቢ ነው?
መኖሪያ ቤቴ በአጋጣሚ ደህና ነው፣ ራቅ ያለ ስለሆነ በየቀኑ ያለውን ለውጥ አላውቅም፣ ግን እዛ አካባቢ ይደርሳል የሚል ግምት የለኝም።
ኢትዮጵያውያኖች ያሉበትስ አካባቢ ጉዳት የደረሰባቸው ወይ ንብረት የተቃጠለባቸው ሰዎች አሉ?
አዎ፣ እሱ አካባቢ ለምሳሌ ብዙ ባይሆንም ፓሳዲና የሚባል አካባቢ አለ። ወደዛ አካባቢ የተወሰኑ ኢትዮጵያኖች አሉ። የተወሰኑ ሰዎች እንደተቃጠለባቸው ሰምቻለሁ። ቆንጆ ቤት ያላቸው በተለይ እነሱ የተወሰኑ እንደተቃጠለ አውቃለሁ።
እርስዎ ቤተሰብስ? የእናንተ ቤተሰብ የእህቶትም ሱቅ እንዳለ ሰምቻለሁ።
አዎ፣ እንግዲህ እነሱንም እንግዲህ እግዚአብሔር ያውቀው፣ ነገ የምናውቀው ይሆናል የመጨረሻውን። ለጊዜው እንግዲህ ያው እየጠበቅን ነው። ግን እኔ ማለት ያው ሁላችንም በህይወት መኖራችን ነው እንጂ የምንፈልገው ያን ያህል የንብረቱ ነገር እግዚአብሔር ካለ ማለት ያው ጤና ካለ ሰርተን እናገኘዋለን ስለምንል ብዙም አልተጨናነቅንም። ምክንያቱም አሜሪካ ነው እግዚአብሔር ይመስገን። ያን ያህል ደስ የሚለው ደግሞ ሁሉም የሚረባረቡ ፖሊሶችን ሳታደርገው የሰው ህይወት እንዳይጠፋ ነው እና ከንብረትና ከቤት ላይ ብዙ ፎከስ አድርገው ሲረባረቡ አናይም። ብዙ ጊዜ አሁን ያየሁት እያለሁት ሰው እንዳይሞት ሰው እንዳይጎዳ ነው የሚሯሯጡት። በጣም ደስ ይላል እና ምንም እንትን አይደለም። እኛ እንግዲህ እያየን ነው።
ለምሳሌ እሳቱ ሲነሳ በራችሁ ያያችሁት ነገር አለ? እሳቱ ሲ
ማሊቦ አካባቢ ፓልሲስ የሚባል አለ። እዛ አካባቢ የተነሳ ያንን ገና ሲነሳ ውጭ ብለን እያየን ነበር። ክሪስመስ የኛ የአበሻ ገና እያከበርን እኔ ቤት ነበር እና ኒውሱን የሰማቱ ወዲያውኑ ቲቪ ከፍተን ማየት ስንጀምር ያው ፓልሲስ ድራይቭ ነበረ ማሊቦ አካባቢ። እዛ ቆንጆ ቤትና ቆንጆ ሰፈርም ስለነበር በቃ እዛ ላይ ነው የጀመረው እና ያኔ በዓልን የኛን በዓል እያከበርን እናየው ነበር ያንን እሳት ማለት ነው። ከዛ እየቀጠለ ነው ወደ ሌላው ሄደው እዛን ብዙ ከጎዳ በኋላ ወደ ሌላው መተላለፍ ጀመረ። ትናንት ደግሞ ከጠዋት ጀምሮ ወደ ሆሊውድ በተለይ ስቱዲዮ ሲቲ የሚባል አለ እሱን ብዙ እንትን አደረገው። እሱ ጋር ትናንት በጣም ከባድ ነበር፣ ያስፈራ ነበረ። ግን ዛሬ ጠዋት ደህና ሆኖ ተመልሼ አሁን እንደውም እዛው አካባቢ ነው ያለሁት። ደህና ነው ግን አሁን ውጡ እያሉ ነው። እስከ ነገ ምን እንደሚፈጠር አላውቀውም።
ከአካባቢው ከመኖሪያቸው የለቀቁት ሰዎች ወዴት ነው የሄዱት? መጠለያ እንደዚህ ያሉበት ቦታ ይታወቃል?
ብዙዎቹ ያው ኢንሹራንስም ያላቸው ወይንም ያው አቅማቸው ደህና የሆነ ወደ ሆቴል ነው የሚገቡት። ሌላው አይ ቲንክ መንግስት የሆነ የተወሰነ ቦታ እያዘጋጃላቸው እንደሆነ ሰምቻለሁ። ግን ብዙዎቹ ወደ ሆቴል ነው የሚሄዱት። ያው አቅማቸው የሚፈቅድ በሙሉ ወደ ሆቴል ነው የሚሄዱት። እንግዲህ ፋሚሊ ያለውም ወደ ፋሚሊ ያላለው ይሄዳል ማለት ነው።
ፍራንስ ይኖራል። በእንደዚህ አይነት አደጋ የሰዎች ንብረት ሲወድም በኋላ መልሶ ለመገንባት የሚኖሩት ህጎች፣ ፖሊሲዎች ምን ይመስላሉ?
እሱ በጣም የሚገርመው ጥያቄ እሱ ነው። እንግዲህ ዛሬ ምን ምስል እያየው ነበር እኔም እንግዳ ሁኝ ይላል። ብዙ ጊዜ ትልልቅ ቢዝነሶች፣ ቤቶች በሙሉ በብዛት ያው ኢንሹራንስ አለ፣ ወሪ አያደርግም። ይሄ ግን ዲዛስተር ነው። በአገር አንድ ትልቅ አገር አሁን እየተቃጠለ ነው ያለው እና ለዚህ ሁሉ ኢንሹራንስ ይከፍላል ጥያቄ ነው። ፕላስ ደግሞ በቅርብ ጊዜ ኢንሹራንሶች በእሳት የእሳት ኢንሹራንስ የለም የሚል ነገር ከአመት ወዲህ ያመጡት ህግ እንዳለ አሁን ትናንት በኒውስም እየሰማው ነው። እና አንደኛ ብዙዎችን ከእሳት ኢንሹራንስ አውጥ ያወጧቸዋሉ በብዛት። ሌላው ደግሞ እንዲህ አይነት ትልቅ ዲዛስተር ስለሆነ ኢንሹራንስ ሙሉን ከበር ያደርጋል የሚባል ነገር ትንሽ ከባድ ስለሆነ በኒውስም እየተነገረ ስለሆነ በኢንሹራንስ እንኳን ዲፔንድ መሆን ቀላል ማለት አይመስለኝም። በጣም ከባድ ነው። ያንን እንግዲህ እንዳልሳሳት አብረን የምናየው ይሆናል። ግን ትንሽ ከባድ ነው። በአሁኑ ሰዓት የሀገር ማለት ትልቅ ነገር ነው እየወደመ ያለው፣ ዝም ብሎ ወይ ትንሽ ነገር አይደለም። ይሄ እንግዲህ በታሪክ ለመጀመሪያ ጊዜ ይመስለኛል። እኔ እንግዲህ አሜሪካ ከገባው ጀምሮ እንግዲህ የመጀመሪያ ነው። ሌሎች ደግሞ ተወልደው ያደጉ በእድሜ ትልቅ የሆኑ ሰዎች ደግሞ ሲናገሩ ይሄ የመጀመሪያችን ነው እያሉ ነው። ስለዚህ በአሜሪካ ምድር የመጀመሪያው ትልቁ የንብረት መውደም ወይም አንድ ትልቅ ከተማ የመውደም እንትን ነው እያሳየ ያለው። እዛ ላይ ደግሞ የሚወድመው በጣም ጥሩ ጥሩ ሰፈር ነው። ለምን እንደሆነ አላውቀው። ጥሩ ቦታውን እየመረጠ ነው በተለያየ ቦታ እሳቱ እየነደደ ያለው።
ሰፈሩ በጣም ቆንጆ ሰፈር ነው፣ የሚያምር ሰፈር ነው
በጣም። በቃ ካሉት እንግዲህ ሎስ አንጀለስ አካባቢ ገና ሲጀምር ማሊቦ አካባቢ ወደ ፓልሴስ እሱ የመጨረሻ በጣም ቆንጆ የሚባለው ነው። ከዛ እየቀጠለ ወደ ፓሳዲና ሄደ፣ ከዛ ደግሞ ሆሊውድ ሂል አካባቢ ሄደ፣ ከዛ ስቱዲዮ ሲቲ እያደረገ በጣም ጥሩ ጥሩ ቦታዎችን ነው የመረጠ ማለት ነው። በጣም ማለት የሚመርጠው ቦታ ራሱ በጣም የሚገርም ነው። ለእኔም ጥያቄ እየሆነብን ያለው
ምን ያህል ጊዜ ነው የሆኑት አሜሪካ ከመጡ?
ወደ ከእንግዲህ ከሀያ አመት በላይ ሆኖኛል እና 23 አመት አካባቢ ነው።
እዛው ሆሊውድ ነበሩ? ሎስ አንጀለስ ኤሌ ውስጥ ካሊፎርኒያ ውስጥ ሆሊውድ ውስጥ ነው የነበሩት?
ሌላ ቦታ ነበሩ። ያው 15 አመት በላይ ግን ሆሊውድ አካባቢ ነው እንግዲህ ቢዝነስ የሚሰራው።
በጣም አመሰግናለሁ።
ይመስገን። አሜን አሜን።
ዝግጅታችን ከአሜሪካ ድምፅ አሁንም እንደቀጠለ ነው። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ወደ ተከታዩ ዘገባ ስናልፍ የአፍሪካ ሀገሮች የግብርና ሚኒስትሮች በዚህ ሳምንት ዩጋንዳ ዋና ከተማ ካምፓላ ላይ ጉባኤ እያካሄዱ ነው። የተሰበሰቡትም የአህጉሪቱን የምግብ አመራረት ስርዓቶች ለማሻሻል ስለሚቻልበት መንገድ ለመምከር ነው። ሚኒስትሮቹ አፍሪካ ከውጭ በሚገባ ምግብ ላይ መተማመኗን ለመቀነስ ብሎም የአህጉሪቱን አስተራረስ ከአየር ንብረት ለውጡና ከዘመናዊ ቴክኖሎጂ ጋር በሚጣጣም መንገድ ለማሻሻል በታለመው የ10 አመት እቅድ ከስምምነት ለመድረስ ተስፋ ማድረጋቸውን ጠቅሶ መሐመድ ዩሱፍ ከናይሮቢ ተከታዩን ዘገባ አድርሶናል። ቆንጂት ታየ ታቀርበዋለች።
የአፍሪካ ሀገሮች የግብርና ሚኒስትሮችና ከ2000 በላይ ተካፋዮች የተገኙበት የካምፓላው ጉባኤ ለዘለቄታው አዋጭ በሆኑ የግብርናና የምግብ አመራረት ስርዓቶች ዙሪያ እየተወያየ ነው። የዩጋንዳ ጠቅላይ ሚኒስትር ሮቢና ላባንጃ ባደረጉት የመክፈቻ ንግግር ሚኒስትሮቹ አገሪቱ በምግብ ራስዋን እንድትችል የሚያደርጉ ፖሊሲዎችና መፍትሄዎችን እንዲቀርጹ ተማጽነዋል።
As the continent's agriculture sector ministers, I urge you to deliberately work.
የአፍሪካ የግብርና ዘርፍ ሚኒስትሮች እንደመሆናችሁ አፍሪካ ከውጪ በሚገባ ምግብ ላይ ከመጠን በላይ መተማመኗ እንዲቀር በርትታችሁ እንድትሰሩ ጥሪ አቀርብላችኋለሁ። የግብርና ዘርፋችን ያየር ንብረት ለውጥንና ሌሎችንም ችግሮችን እንዲቋቋም ማድረግ አለብን። ባለው የቴክኖሎጂ እድገት ተጠቃሚ እንዲሆን ማስቻልም አለብን።
በቅርብ ዓመታት በአፍሪካ በድርቅ፣ በጎርፍ፣ በግጭቶችና በአየር ንብረት መለዋወጥ የተነሳ የምግብ ዋጋ በእጅጉ አሻቅቧል። በተባበሩት መንግስታት የንግድና የልማት ተቋም አንክታድ መረጃ መሰረት በዓለም ዙሪያ ለምግብ እጥረት የተጋለጡ ሰዎች ቁጥር እንደ አውሮፓውያን የዘመን አቆጣጠር በ2014 512 ሚሊዮን የነበረው በ2021 ወደ 790 ሚሊዮን አሻቅቧል። የአፍሪካ የግብርና ሚኒስትሮች እንደገና ዩጋንዳ ላይ የተሰበሰቡት ታዲያ የአየር ሁኔታ ተለዋዋጭነት፣ የሰዎች የምግብ ፍላጎት የተለያየ መሆኑና ግጭቶች እየጨመሩ ባሉበት እንዲሁም ለግብርና የሚሆን ቦታ እየጠበበ ባለበት በዚህ ወቅት ለቀጣዮቹ 10 ዓመታት የሚሆኑ የምግብ ዋስትና እቅዶችን ለመገምገም ነው። የምግብ አመራረት ስርዓቶችን ለማሻሻል የሚሰራው 4SD ፋውንዴሽን የተባለ ተቋም ተባባሪ መስራች የሆኑት ዴቪድ ናባሮ ተግዳሮቶች ይኖሩ እንጂ ሀገሮችና ተቋማት ተባብረው ከሰሩ አፍሪካ በምግብ ራስዋን መቻል አይሳናትም ይላሉ።
This could lead to Africa as a region becoming less
ይህ ሲሆን አፍሪካ ለህዝቧ ጠቃሚ ምግቦችን ከውጪ በማምጣት መተማመኗ እየቀነሰ ምናልባት በ10 አመት ጊዜ ራስዋን የምትችልበት ደረጃ ላይ ልትደርስ ትችል ይሆናል። በተወሰነ መልኩም ወደ ውጪ የምትልከው ምግብ መጠንም ከፍ ሊል ይችላል። ስለዚህ ምሳሌ የሚሆኑት የተለያዩ የአፍሪካ ሀገሮችን ተሞክሮች ያመጣን ለሌሎች እናጋራለን። ምክንያቱም አንድ ላይ ሆነን የሀገሮቹን ክንዋኔዎች መከታተሉና እርስ በርስ መጋራቱ ይጠቅማል። አንዱ ከሌላው ልምድ እየቀሰመ እንዲሰራ ያደርጋል።
የዓለም አቀፉ የእንስሳት ምርምር ተቋም ስራ አስኪያጅ አፖሊኒየር ዲኬንግ የአፍሪካ መንግስታት መካከል ጠንካራ ትብብር ቢደረግና የበለጠ መዋለ ነዋይ ቢመደብ በአህጉሪቱ የምግብ ምርት ዘለቄታ ያለው ለውጥ ሊመጣ ይችላል ብለዋል።
The food system transformation and the food system challenges have demonstrated that
በምግብ አመራረት ስርዓቶች ረገድ ያለው መሻሻል እንዲሁም ያሉት ተግዳሮቶች ጉዳዩ አንድ ተቋም ብቻውን ሊሰራበት እንደማይችል አሳይተውናል። ህብረት ያስፈልጋል። እኔም ትብብሩ ጠንክሮ ለማየት ፈልጋለሁ። መንግስታት ግብርናውን ማዘመንና አቅም ግንባታን በአገራዊ በጀታቸው ውስጥ በማካተት ወጪ ሊመድቡለት ይገባል ላለው ያ ሲሆን ባለሙያዎችን ለማሰልጠን እንዲሁም ተቋማት ለመገንባት ይቻላል። ነገር ግን ይህ መከናወን ያለበት ከፖሊሲ ጋር ተቆራኝቶ ነው። ትክክለኛ ፖሊሲ መኖር አለበት።
በእንግሊዝኛ የመጻር ስሙ CAADP ተብሎ የሚጠራው የሀገሪቱ የግብርና ልማት ትልም እርምጃ የሚከታተሉ ተንታኞች እንዳሉት ኢትዮጵያ፣ በኒን፣ ሌሶቶና ማላዊን የመሳሰሉት ሀገሮች የግብርና ዘርፋቸውን ለማሻሻል ከበጀታቸው ከ10% በላይ መድበው እየሰሩ ነው። የካምፓላው ጉባኤ ነገ ቅዳሜ ይጠናቀቃል።
አሁንም እንደገና ወደ ዩናይትድ ስቴትስ መለስ እንበል። ዩናይትድ ስቴትስ ውስጥ ለአዋፍ ኢንፍሉዌንዛ የተጋለጠ አንድ ሰው ሕይወቱ ማለፉ ተረጋገጠ። ባለፈው ሰኞ ዜናውን ይፋ ያደረጉት የሉዚያና ክፍለ ግዛት የጤና ባለስልጣናት ናቸው። የዓለም ጤና ድርጅት በበኩሉ በማህበረሰብ ደረጃ ለበሽታው የመጋለጥ ዕጣ አሁንም አነስተኛ መሆኑን ቢገልጽም የአሜሪካ ድምጿ ዶራ ሙክዋር ባጠናቀረችው ዘገባ እንደጠቆመችው ግን አንዳንድ የሕክምና ባለሙያዎች የስጋት ድምጽ ማሰማታቸውን ቀጥለዋል። የዘገባውን ዝርዝር አሉላ ከበደ ያቀርበዋል።
ዩናይትድ ስቴትስ ውስጥ H5N1 ተብሎ ለሚታወቀው የአዋፋት ኢንፍሉዌንዛ ቫይረስ ተጋልጠው ሕይወታቸው ያለፈው ሰው ዕድሜያቸው ከ65 ዓመት በላይ ሲሆን ሌሎች የጤና ችግሮች ያሏቸው ከዶሮ እርባታ ጋር የተዛመደና ለዱር አዋፋት የመጋለጥ አጋጣሚ የነበራቸው ናቸው ሲሉ ሰውየው ያረፉባት የሉዊዚያና ክፍለ ግዛት የጤና ባለስልጣናት ተናግረዋል። ካለፈው የአውሮፓውያኑ 2024 መጀመሪያ አንስቶም ዩናይትድ ስቴትስ ውስጥ 66 ሰዎች ለዚሁ የአዋፋት ኢንፍሉዌንዛ መጋለጣቸው ተዘግቧል። ዶክተር ጂም ኪን ሴንተር ፎር ሂዩማን ኢኮኖሚ በተባለው የበጎ አድራጎት ተቋም የሚያገለግሉ የእንስሳት ሕክምና አዋቂ ናቸው።
This is really a plague. It's called bird flu, but it also affects people. It's killed millions of wildlife in the US, especially birds of prey and
ይህ እንደ እውነቱ ገዳይ በሽታ ነው። የአዋፋት ኢንፍሉዌንዛ ይባል እንጂ ሰዎችንም ለበሽታ ይዳርጋል። ዩናይትድ ስቴትስ ውስጥ በተለይም አዳኝ የአዋፍ ዝርያዎችና ስጋ በል እንስሳት ጨምሮ በሚሊዮኖች የሚቆጠሩ የዱር እንስሳትን ገድሏል። በበሽታው ተመርዘው የሞቱ አዋፋትን የተመገቡ እንደው እጣቸው በተመሳሳይ ለቫይረሱ መጋለጥ ነው አይደል?
በእንግሊዝኛው አጠራር ኤቪያን ፍሉ በመባል የሚታወቀው ይህ የአዋፋት ኢንፍሉዌንዛ ካለፈው የመጋቢት ወር አንስቶ በነበረው ጊዜ ብቻ ዩናይትድ ስቴትስ ውስጥ ከ900 በላይ ላሞችን ለጉዳት የዳረገ ሲሆን በማህበረሰብ ደረጃ አደጋ ደቃኝነቱ አሁንም ዝቅተኛ መሆኑን የዓለም ጤና ድርጅት አስታውቋል። ዶክተር ማርጋሬት ሃሪስ
It's not circulating in humans, but it is jumping into humans who are exposed, particularly those exposed to poultry or to the dairy cattle, the two sort of groups where we're seeing
አሁን ከሰው ወደ ሰው እየተላለፈ አይደለም። ነገር ግን በዶሮ እርባታ ወይም ደግሞ ከወተት ከብቶች ጋር ዝምድና ባላቸው ስራዎች ዙሪያ የተሰማሩ ግለሰቦች ናቸው በአመዛኙ ከእንስሳ ወደ ሰው እየተላለፈ ላለው በሽታ ሲጋለጡ እያየን ያለ ነው። ይሁን እንጂ በስፋት እየተላለፈ ያለበትን አዝማሚያ እያየን ግን አይደለም።
ከዩናይትድ ስቴትስ ውጪም ባለፉት 20 ዓመታት ውስጥ ከ950 በላይ ሰዎች ለአዋፋት ኢንፍሉዌንዛ መጋለጣቸው ሲዘገብ ከነኚህም ውስጥ ከፊል ያህሉ ታማሚዎች ለህልፈት ተዳርገዋል። ዶክተር ቶማስ ፉል አኒማል ዌልነስ አክሽን በተባለው ተቋም በማገልገል ላይ የሚገኙ የእንስሳት ሐኪም ናቸው።
I think that it is impossible to exaggerate the risk that H5N1 avian influenza poses. This virus has the potential that would
H5N1 avian influenza ሊያስከትል የሚችለውን አደጋ ማጋነን የሚቻል አይመስለኝም። ይህ ቫይረስ ኮቪድ-19 መከሰቱን እንኳን እንድንዘነጋ እንደዋዛ እንድናይ የሚያደርግ ነው።
የዩናይትድ ስቴትስ ጤና ባለስልጣናት በበሽታው ሳቢያ ለህልፈት የተዳረጉት የሉዊዚያናው ታማሚ ህመሙ እየተባባሰ በመጣበት ወቅት ቫይረሱ ራሱን መለወጡን መረጃዎች መጠቆማቸውን አመልክተዋል። ያም በመጨረሻው ወደ ሰዎች ሊዛመት የሚችል እጅግ የከፋ የቫይረስ ዝርያ ሊከስት ይችላል በሚል አንዳንድ የጤና አጠባበቅ ባለሙያዎችን አሳስቧል። አሁንም ዶክተር ቶማስ ፖል
This thing at the moment doesn't represent a great human health risk, and it really probably, unless you're a poultry worker, you know, and it really won't until
የዶሮ እርባታ ሰራተኛ ካልሆንክ በስተቀር ቫይረሱ ዘረመሉን ለውጦ አንድ ሰው እስኪያጠቃ ድረስ ሁኔታው በአሁኑ ወቅት በሰዎች ጤና ላይ የደቀነው ትልቅ የሚሰኝ አደጋ የለም። ሆኖም ቫይረሱ አንዴ ተፈጥሮውን ከቀየረ በኋላ ግን ያኔ ምንም አይነት ነገር ለማድረግ በጣም የዘገየ ነው የሚሆነው።
ይህንን አስመልክቶ በሰጡት አስተያየት ዶክተር ጂም ኪንም እንዲህ ይላሉ።
ስለዚህ አደጋው ያ ነው። አንድ ቦታ የቆመ ኢላማ ሳይሆን የሚንቀሳቀስ።
የእንስሳት ሐኪሙን እንደሚሉትም እንደ ድመት የመሳሰሉ የቤት እንስሳት ለዚህ በሽታ ከሚጋለጡት ውስጥ ናቸው። ዶክተር ቶማስ ፖል
If you've got a cat that you can keep from going outside and interacting with wild birds that might
ድመቶች ካሏችሁ ከቤት እንዳይወጡና ከዱር አዋፋት ጋር እንዳይገናኙ ማድረግ ጠቃሚ ሊሆን ይችላል።
ይህ የአዋፋት ኢንፍሉዌንዛ በምግብ ሸቀጣሸቀጥ መደብሮች ውስጥ የሚሸጠውን የዶሮ ስጋና እንቁላል ይመርዝ ይሆናል የሚለውም ስጋት መቋጫ ማግኘቱን ዶክተር ጂም ኪን ያስረዳሉ።
If the chicken is cooked or the eggs are cooked, there's no risk.
ዶሮና እንቁላሉ ከበሰለ በሰዎች ላይ የሚያስከትለው ምንም አይነት አደጋ አይኖርም። ማብሰል ብቻ ነው የሚያስፈልገው።
ከሱቆችና መደብሮች የሚገዛው ወተት በሽታ አምጪ ተዋሲያንን ለማስወገድ በሚደረገው ያዘገጃጀት ሂደት ውስጥ እስካለፈ ድረስ አሳሳቢነት የለውም ነው ያሉት።
አሁንም ከአሜሪካ ሳንወጣ ባለፈው እሁድ ከዚህ ዓለም በሞት ለተለዩት 39ኛው የአሜሪካ ፕሬዚዳንት ጂሚ ካርተር ለስድስት ቀናት ሲካሄድ የቆየው የሐዘንና የአስክሬን ሽኝት ስነስርዓት ተጠናቆ በትውልድ ስፍራቸው ጆርጂያ የቀብር ስነስርዓታቸው ተፈጽሟል። በስፍራው የተገኘው የአሜሪካ ድምፅ ዘጋቢ ኬን ፋርቦ ዘገባውን አድርሶናል። እንግድ ወልድ ያቀርበዋል።
ብዙም በማጋጥም ሁኔታ አምስቱም በሕይወት ያሉ ፕሬዝደንቶች በተገኙበት ዋሽንግተን ዲሲ በሚገኘው ብሔራዊ ካቴድራል ለ39ኛው ፕሬዝደንት ጂሚ ካርተር አስክሬን የአሸኛኘት ሥነ ሥርዓት ተካሂዷል። ሀገሪቱም የመጨረሻ ስንብት አድርጋለች። በእንደ አውሮፓውያን አቆጣጠር 1976 ለፕሬዝደንትነት በተወዳደሩበት ወቅት ድጋፍ ከሰጧቸው ጀምሮ የሚያውቋቸው ፕሬዝደንት ጆ ባይደን የውዳሴ ንግግር አድርገዋል።
የ31 ዓመት ዕድሜ ያለው የሕዝብ እንደራሴ ነበርኩ። ከጆርጂያ ውጭ ለፕሬዚዳንት እጩ እንዲሆን ድጋፍ የሰጠው እንደራሴ እኔ ብቻ ነበርኩ። ምናልባትም ድጋፍ የሰጠው ብቸኛ ሴናተር ሳልሆን አልቀርም። ድጋፌን የሰጧቸውም ጂሚ ካርተር ላላቸው የጸና አቋምና ቁርጠኝነትን መሠረት በማድረግ ነው።
በ1976 ፕሬዚደንታዊ ምርጫ በሪፐብሊካኑ ወገን የካርተር ተቀናቃኝ የነበሩት የቀድሞ ፕሬዚደንት ጀራልድ ፎርድ ልጅ የሆኑት ስቲቨን ፎርድ አባታቸው ለጂሚ ካርተር በወቅቱ የጻፉትን የውዳሴ ጽሑፍ አንብበዋል።
ታማኝነትና እውነቱን መናገር የጂሚ ካርተር መገለጫዎች ናቸው።
የካርተር የልጅ ልጅ ጄሰን ካርተር አያታቸው ትርፋማ ያልሆነውን የካርተር ማዕከል በመመስረት ትተውት ስለሄዱት ቅርስ ተናግረዋል። በሽታን ማጥፋት፣ ሰላምን ማስፈን፣ ተስፋን ማለምለም የማዕከሉ ተልእኮዎች መሪ ቃላት ናቸው።
በሽታውን ያጠፉት ፍቅርና ክብር በማሳየት ነበር። ሰላም እንዲሰፍን የሰሩት በፍቅርና በማክበር ነበር። ይህን አገር የመሩት በፍቅርና በማክበር ነበር።
በዋሽንግተን ዲሲ የጀመረው የአስክሬን አሸኛኘት ሥነ ሥርዓት በካርተር የትውልድ ግዛት ጆርጂያ ተጠናቋል። የትውልድ ከተማቸው ፕሌንስ የመጨረሻ ጉዞ ላደረጉት ካርተር አቀባበል አድርጋለች። ዳት ፓጀት የካርተር የ1976 ፕሬዝደንታዊ ምርጫ ዘመቻ ላይ ተሳትፈዋል።
ይህች ትንሽ ከተማ ጂሚ ካርተርን ቀርጸዋለች።
ዳት ፓጀት የለውዝ ብርጌድ ለተሰኘውና ካርተር በ1976 ላደረጉት ፕሬዝደንታዊ የምርጫ ዘመቻ ላስተባበረው የበጎ ፈቃደኞች ቡድን ሰርተዋል። በፕሌንስ ከተማ መንገዶች ላይ ለመጨረሻ ጊዜ በተደረገው የካርተር አስክሬን አሸኛኘት ከታደሙት በመቶ የሚቆጠሩ ነዋሪዎችና ጎብኚዎች ውስጥ አንዱ ነበሩ።
በዚች ከተማ ከሮዘሊን እና ከካርተር ጋር ብዙ ጊዜያት አሳልፌያለሁ። አሁንም በዚህ ወቅት ወደዚህ ተመልሼ ከቤተሰቡ ጋር እንድሆን በመቻሌ አመሰግናለሁ።
ፕሬዚደንት ካርተር በሕይወት በነበሩበት ወቅት ትንሿን የትውልድ ከተማቸውን ፕሌንስ እንድትታወቅ አድርገዋል። ለ100 ዓመት ቤቴ ብለው በጠሯት ከተማ ውስጥ ለመጨረሻ ጊዜ በሚሰናበቷት ወቅትም ከአገር ውስጥና ከውጪ የሚዲያ ሰዎችና ሌሎች ጎብኚዎችን ስባለች። የቀድሞ የእንግሊዝ ፓርላማ አባል ሰር ሳይመን በርንስ፣
አሳዛኝ ክስተት ነው። የጂሚ ካርተር ህልፈት ለአሜሪካና ለተቀረው ዓለም ብዙ ያጎርላል።
በድጋሚ ወዳጃቸው የነበሩትን ጂሚ ካርተር ለመሰናበት ከእንግሊዝ ድረስ የመጡት ሰር ሳይመን በርንስ፣
አስከሬን የያዘው መኪና ሲያልፍ የነገሩ ፍጻሜ በመሆኑ ስሜት ውስጥ ይከታል። ይህ ፕሬዚዳንት ካርተርን የምናይበት የመጨረሻ አጋጣሚ ነው።
የጂሚ ካርተር አስከሬን በማራናታ ባፕቲስት ቤተ ክርስቲያን የመጨረሻ ሽኝት ከተደረገለት በኋላ በፕሌንስ ከተማ ለመጨረሻ ጊዜ አልፏል። በከተማዋ ጠርዝ ላይ በሚገኘውና የፕሬዝደንትነት ዘመናቸው ካከተመ በኋላ መኖሪያቸው በነበረው ከባለቤታቸው ራዝሊን ጋር በእንደ አውሮፓውያን አቆጣጠር 1960ዎቹ በገነቡት መኖሪያ ቤት ደርሷል። ራዝሊን ካርተር ከዚህ ዓለም በሞት የተለዩት አምና ነበር። ካርተር ዋይት ሃውስን ለቀው ከወጡ ወዲህ ከባለቤታቸው ጋር አብረው አሳ ያጠምዱበት ከነበረ ኩሬ ዳርቻ ከሚገኝ ዛፍ ስር ባለው የመቃብር ስፍራ እንደገና ተገናኝተዋል። ኬን ፋርቦ ለላከው ዘገባ እንግዶ ወልደነኝ፣ ዋሽንግተን ዲሲ። የአንድ ልጅ እና
ልጅ አሁን ደግሞ የጎዳና ተዳዳሪዎችን ገላ የሚያጡ በጎ ፈቃደኞችን አስተዋውቃችሁ። የጎዳና ላይ ተዳዳሪዎችን ገላ እያጠቡ ንጹህ ልብስ በማልበስ በማሳከምና በመመገብ ይታወቃሉ። ኤደን ገረመው ናት ያነጋገረቻቸው።
የአንድ ልጅ እናትና የሁለት ሴት ልጆች አያት የሆኑት ወይዘሮ ዘውዴ ይመር ልጃቸው ከአስር ዓመት በላይ የአእምሮ ህመም ታማሚ በመሆኗ የተነሳ የተሸከሙትን ቤተሰብ የማስተዳደር ኃላፊነት አሁን እንደ ልጆቻቸው የሚያዩቸው አስማረ ተፈራና ጓደኞቹ በሚያደርጉላቸው ድጋፍ እየተወጡት እንደሚገኙ ይናገራሉ።
አስምረውም እነሱም ይህን ያክል ዓመት አይባልም። እሱም ያሳደግኩት ሁሉም ያሳደግኳቸው ይህም ቤተሰቦች አሉ። ፈርዲዎችም አሉ። አንዷም ታማሪ ያለች አንድ ግን ባነበሩ ሴቶም ዜሮች አሉ። ይኸው እዚችና ስንት በተሰውኛ ስድስት በተሰውኛ እነሱ እየረዱ አለሁ።
አስማረ ተፈራና በጎ ፈቃደኛ ጓደኞቹ አሜሪካ ግቢ ተብሎ በሚታወቀው አካባቢ በየዕለቱ የጎዳና ተዳዳሪዎችና የአካባቢው ችግረኞችን በመመገብ በሳምንት አንዴ ደግሞ ገላ አጥቦ ልብስ በመቀየር በሚያደርጉት እንቅስቃሴ ይታወቃሉ። የቡድኑ መስራች አስማረ ስላጀማመሩ እንዲህ ያስታውሳል።
አጀማመሬ ወደ ጅማራ አካባቢ አሜሪካ ግቢ አረቦች ጋር ነበር የምንላክ። አረቦች በስላላክ ከዛ በኋላ ጎዳና ነበር ማድረው። ከጎዳና ላይ የቆርቆሮ ቤት የዘበኛ ቤት አሰሩ። ከዛች ቤት ውስጥ ምርማ ከዛ በኋላ ዛች ቤት ውስጥ ላይ አሰፋዋት እና ቴሌቪዥን አስገባባት። ከዛ በኋላ ጎዳና ያለው እንዳል የሚያድርጉ እንዳል ዝናብ ሲመጣ ክረምት ሲመጣ በረንዳ ሰርቻ ያለው ሰፋ አድርጌ በረንዳ በሸራ ሰርቻ ያለው ሁሉም መቶ እዛ እኔ ጋ ያለ ከዛ ያን ቴሌቪዥን ከፍታለሁ። እኔ ብተኛም እነሱ ድርጆቹ ጓደኞች ያሉ ዘርተው እዛው ነው እና ከዛ በኋላ በትንሽ ቤት ውስጥ ምግብ መስራት ነው። ከዛ መኪና ነው ማጠው፣ ፓርኪንግ ነው የምሰራው። እና መኪና ማጠው በገንዘብ ማታ ሽኑ ስራ እናድርና ጠዋት ሁሉ ሲነሳ በግማሽ በግማሽ እንጀራ ለአንድ ለአስር ሰው። ከዛ በኋላ በሚቀጥለው እንደዚህ አሳ ቤት ጥበቃ ስራ ነው ዘበኝ ነው። እና አንድ እህታችን ሄምሮ ብቸኛ ናት፣ አመለ ትባላለች። እና የሆን ቀኗ ደርሶ ያው ሴት ልጅ እናትም እህትም ሁሉ ነገር ነች። እና ቀኗ ደርሶ የወር አበባ በሚፈስበት ሰዓት ምግብ ቤት በር ላይ አባራት ምታት ምታት አለ። ለመታት እዛ ይጅ ስመጣ ደሞ ይዘ ባጥዋል። የመጀመሪያ በሷ ነው ጀመ ጉዳዩን ጠርኩና ማጠው ጀመር። እግዚአብሔር ይመስገን እሷን አጠባት። ድጋሚ ሳይ አንድ ወንድሜ ምን ተበልቻል ይህን ስባት ወስ ከያሪክ አንድሱ አንድሱ ያለ እሱ ሰጠው ስዬ እሱን ማጠው እንዲህ ነው። አንድ ሁለት ሶስት እያለ ወደ መቶ ሰጠ።
የማህበሩ አጋር መስራችና ምክትል አስተባባሪ ኤርሚያስና ቡድኑ በሀገር ውስጥና በውጭ ያሉ ኢትዮጵያውያን እንዲሁም የሐዘን፣ የልደት፣ የክርስትናና የመሳሰሉት መርሃ ግብር ያላቸው ገባሬ ሰናይ ግለሰቦች በሚያደርጉት ድጋፍ አማካኝነት እለት እለት 60 ህጻናትና ከ300 በላይ ችግረኛ ሰዎችን እንደሚመግብ ይናገራል።
አሜሪካን ግቢ ላይ ነው በቃ የምናበላው። አሜሪካን ግቢ ላይ ድንኳን በመጣል እዛ ቦታ ላይ የራሳችን የሆነ በቆርቆሮ የተሰሩ ቤቶች ነበሩ። አዳራሽ ነበረን። የአዳራሽ አሁን ፈርሶ በድንኳን አስፋልት ጋር ድንኳን እየጣልን አድ እንመግባለን። በትንሹ 250 ሰው በቀን ይበላል። እኛ ጋር እየመጣ 250 ሰው ይበላል። ሰዓታቸውን ያውቃሉ። ከአምስት ተኩል እስከ 6:30 ባለው ሁሉም አዛውንቱም ያው አይምሮ በሽተኛውም ሰዓቱን ስለሚያውቅ ያችን ሰዓት ላይ መጥቶ ምሳውን በልቶ
በተጨማሪም ማህበሩ በጎዳና ላይ የታመሙ ሰዎችን በጤና ጣቢያዎችና ሆስፒታሎች ድጋፍ እንዲያገኙ ማገዝን ጨምሮ እንደ ወይዘሮ ዘውዴ ላሉ በአቅማቸው ለደከሙ ቤተሰቦች የወር ወጪ በመሸፈንና መኖሪያ ቤታቸውን በማደስም ያግዛል።
የእናቶች የአባቶች ቤቶችን እየሄድን ጧሪ የሌላቸውን ቤታቸውን እናድሳለን። ኢትዮጵያን ደጋግ ኢትዮጵያኖች አሉ። ከእነሱ ጋር ደግሞ በመሆን በየወሩ ለቤተሰቦቻችን የሚያስፈልጉ ለወር የሚሆናቸው አስቤዛ የምናቀርብበትም
የምሽቱ ዝግጅታችንን በዚሁ እናጠናቀቃለን። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳቸው የቆየሁት ስመኝሽ የቆየ ነበርኩ። ሰላም፣ በደህና አደሩ።